ለአንድ አመት ከስድስት ወር በእስር ላይ በሚገኘው የሰማያዊ ፓርቲ የቀድሞ የህዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ ላይ የፌደራል ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት በዛሬው ዕለት ያሳለፈው የስድስት አመት ከስድስት ወር የእስር ፍርድ ሐሳብን በነጻነት የመግለጽ መብትን በእጅጉ የሚጻረርና በኢትዮጵያ ሐሳባቸውን የሚገልጹ ሰዎች ላይ የሚወሰደው የአፈና እርምጃ ከሚገባው በላይ መጠናከሩን የሚያሳይ እንደሆነ ሰማያዊው ፓርቲና ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ይናገራሉ። የሰማያዊ ፓርቲ ሊቀመንበር አቶ የሽዋስ አሰፋ የፍርድ ውሳኔው ሲሰጥ እዛው እንደነበሩ ገልጸው ፍርድ ቤቱ የፍርድ ውሳኔውን ከማሳለፉ በፊት ተፈጸመ በተባለው ወንጀል የደረሰ ጉዳት ስለመኖሩ አቃቤ ሕግ እንዳላስረዳ ሲዘረዝር ነጻ የሚል የፍርድ ውሳኔ ተጠብቀው እንደነበር ይናገራሉ።
ሲፈረድ ሰምቻለሁና በአጠቃላይ በጣም የሚያሳዝንና የሚያሳፍር ነው። ዮናታን በፌስቡክ ላይ በጻፋቸው ጽሑፎች ብቻ ነው ይሄ ሁሉ 6 አመት ከ6 ወር የተፈረደበት እንደ ወንጀልም ተቆጥሮ የሽብርተኝነትን ማበረታታት ተብሎ በፌስቡክ ላይ በጻፋቸው እሱም ሐሳብን በነጻነት የመግለጽ መብት ነው ብሎ በገለጻቸው በተለያዩ ሰዎችን ባስመሰከረበት ወንጀል ነው እንግዲህ 6 አመት ከ6 ወር የተፈረደበት። በጣም የሚያሳዝን ነው። በጣም የሚያሳፍር ነው። በፍትህ ወይም በዳኝነት ስም ሰላማዊ ትግሉን ማቀጨጭ ነው የተያዘው። ይሄ እንግዲህ በሀገራችን የምንፈራው የህዝብ አመጽ የሚያመጣ ነው ማለት ነው። እዚህ ሰላማዊ ታጋዮችን በህግ ስም እንደዚህ በማድረግ ትግሉን ማቆም አይቻልም። የህዝብን ጥያቄ ማቆም አይቻልም። የህዝብ ጥያቄ ይቀጥላል፣ ትግሉ ይቀጥላል። ዮናታን ላይ የደረሰው ነገር ግን በጣም የሚያሳዝንና የሚያሳፍር በፍትህ ላይ ፍጹም ተስፋ እንድንቆርጥ የሚያደርግ ነው። እኛ ዛሬ በነጻ ይሰናበታል ብለን ነው ነበር የምንጠብቅ የነበረው።
የአምነስቲ ኢንተርናሽናል የአፍሪካ ቀንድ የመረጃ አጠናቃሪና ተመራማሪ አቶ ፍስሐ ተክሌ በበኩላቸው አቶ ዮናታን ተስፋዬ ላይ የተላለፈው የጥፋተኝነት ውሳኔ ሐሳብን የመግለጽና በፌስቡክ ጽሑፎችን የማውጣት መብትን የሚጻረር አሳፋሪ ውሳኔ እንደሆነ ቀደም ሲል ድርጅታቸው በመግለጫ አስተውቆ እንደነበር አስተውሰው መጀመሪያውኑ ወንጀለኛ መባል የማይገባው ሰው ላይ ቅጣት ማስተላለፍ ተገቢ አይደለም ብለዋል።
ከሳምንታዊ ጥፋተኛ ሲባል አንድ ጥፋተኛ ከተባለ እንግዲህ ወደ ቅጣት እንደሚሄድ የታወቀ ነው። ጥፋተኛ ከተባለበት አንቀጽ ከ10 ዓመት እስከ 20 ዓመት የሚያስቀጣ ቢሆንም ያው ፍርድ ቤቱ ያለውን ዲስክሬሽን ወስዶ ከታችኛው የቅጣት መጠን በታች ቀጥቶታል። መጀመሪያ ራሱ የቅጣቱ መጠን ምንም ይሆን ምን ሰው በተለይ በዚህ በሶሻል ሚዲያ ላይ ኒውትራል በሆነ በዚህ መረጃ መረስ መጠት መጀመሪያውንም ጥፋተኛ መባል ባልነበረበት እንደ ወንጀለኛ መቆጠር ባልነበረበት ጉዳይ ላይ በአጠቃላይ መቀጣቱም ተገቢ አልነበረም ነው። ስለዚህ የቅጣቱ መጠን መጨመሩ መቀነሱ ሳይሆን በዋነኝነት የነገር የሰራው ነገር ወንጀል ነው ወይ ስለተደስ ነው በሌሎች ሀገሮች ምንድን ቢሆን ወይም በዓለም አቀፍ የሰብአዊ መብት ህጎች ህግጋትና ስታንዳርዶች መሰረት ስናየው አንድ ሰው ለዚህ አይነት ፖስት የመለጠፉ ብቻ ወንጀለኛ ነው መባሉ ሀሳብ ነጻነትን የሚያፋ ነው ነው የምንለው። ከዚህ ጋር በተያያዘ ላነሳውን ፈልገው በ2017 ከጃንዋሪ ጀምሮ ራሱ እዚሁ ሀሳብን ከመግለጽ ጋር በተገናኘ የታሰሩ ሰዎች ቁጥር ዳርሰማ አሉ እና ዩሱፍ አሉና እነሱን ስንጀምር እንግዲህ በሶስት ሰዎች ፊታቸውን ስንጀምር ሶስት ሰዎች ታስረዋል። እንግዲህ ሀሳባቸውን የመግለጻቸው ነው። ትሬንዱ አቅጣጫውን ነው ማየት ያለብንና በአጠቃላይ ኢትዮጵያ ውስጥ ያለ የሀሳብ በነጻነት የመግለጽ መብት አደጋ ላይ እንዳለን የሚያሳየው
ሀሳብን የመግለጽ ነጻነት አደጋ ላይ ከመውደቁ በተጨማሪ የፍትህ ስርዓቱ ተገማች አለመሆኑና አንድ ሰው ምን ቢያደርግ ምን አይነት ነገር ሊገጥመው እንደሚችል ቀድሞ አለማወቁ ወይም አለመገመቱ ራሱ ሌላው ዜጎችን በስጋትና በፍርሃት እንዲኖሩ የሚያደርግ ነው ይላሉ አቶ ፍስሐ።
አሁን ባለው ሁኔታ ምንድን ነው የሚያስቀጣው ብሎ የሚለውንም ራሱ ፕሬዲክት ማለት ወይም ደግሞ መተንበይ አይቻልም። ማንኛውም ከመንግስት በተቋም አቋም ጋር ይጠራል ብሎ ያስብ የሚችለው ነገር በሙሉ ሊያሳስር ሊያስረችል ይችላል። እና አንደኛው የህግ አላማ አፈጻጸም መተንበይ መቻል አለ። በተወሰነ ደረጃ እንዲህ ባረግ እንደዚህ ነገር ሊደርስብኝ ይችላል የሚለውን ነገር ማወቅ አለብን። እና አሁን ባለው አካሄድ ግን ማንኛውም ነገር በሶሻል ሚዲያ ላይ ፎቶ ከመለጠፍ እና ሰላም ከመባባል ውጭ ያሉ ነገሮች በሙሉ ወደ እዛ ሊተረጎሙ ይችላሉ ብሎ ተማር የሚያስችል ነው። እና
ሐሳባቸውን በፌስቡክ ብቻ የሚገልጹ ሰላማዊ ሰዎችን ማሰር በሀገሪቱ መጻይ ዕድል ላይ የመጥፎ ሁኔታ አመላካች ነው ይላሉ።
ሰዎች ሐሳባቸውን ለመንግስት ክርስቲያን ያረጉት ወይም ደግሞ የተለያየ ሐሳብ የሚያራምዱት ሲያራምዱ ምንድን ነው የሚያሳየው? እነሱ ሰላማዊ መሆናቸውን የሚያሳየው። ሰላማዊ ካልሆኑ ሌላ ቦታ ነበር የሚሄዱ እንጂ በሶሻል ሚዲያ እና በሚዲያ ነበረ ሐሳባቸው ሲገልጹት ወደ ጫካ ነበር የሚገቡ። ሰዎች ወደ ጫካ ሲገቡ አማራጭ የሚሰጥ መድረክ ነው ሐሳብን በነጻ መግለጽ። ልዩነት ሲኖር ልዩነትን ኔጎሽት ለማድረግ ሪዞልቭ ለማድረግ ለመነጋገር ያላቸውን ቀና አመለካከት ነው የሚያሳየው። መንግስትን ወይም ደግሞ ህገ መንግስቱን በኃይል ለመገልበጥ ያላቸው ሙከራ አይደለም። ይህኛው ከተገደበ ግን ሌላ አማራጭ እንዲወስዱ የመገፋፋት ነገር አለ እና በብዙ ሀገራት እንደታየው ሀሳብን የመግለጽ መብት በተገደበባቸው ሁኔታዎች እና አጋጣሚዎች ላይ መጨረሻ ወደ ሌላ አቅጣጫ ነው የሚወሰደው እና ሰዎች አማራጭ ባጡ ቁጥር የሰለጠነ የሀሳብ ቅይር በሀሳብ መግባባት ስርዓት በሌለበት ሁኔታ ላይ መጨረሻው ወደ ሲወት ና ወደ ወደሄደውን ይሄ ከዚህም አንጻር መታየት አለበት። መብት ከመሆን አንጻር ብቻ ሳይሆን ሰላምን ከማስፋት ከሀገር ሰላማዊ ዲሞክራሲያዊ ስርዓትን ቀጣይነት ከማረጋገጥ አንጻር ራሱ ከባለው ነው ማለት ነው።
የኢትዮጵያ መንግስት ይህንን የመብት ጥሰት አሁኑኑ ሊያቆመው ይገባል ሲሉም ያሳስባሉ።
አሁን እንዲያውም የተደረጉት የመብት ጥሰቶች ወደኋላ መመለስ ነው ያለባቸው እንጂ ምክንያቱም ብዙ ጥሰቶች ተፈጽመዋል ና እነሱን እንዴት ማረም ይቻላል ነው መደረግ ያለበት እንጂ የመቆም ብቻ አይደለም። እና ከዛ በላይ ደግሞ የደረሱት የመብት ጥሰቶች ወደኋላ መካት መቻል ያለባቸው።
ዓለም አቀፍ የጋዜጠኞች መብት ተሟጋቹ ድርጅት ሲፒጂኤ ኢትዮጵያ ሐሳብን የመግለጽ መብትን በማፈን ከግብጽና ከኤርትራ ቀጥላ በአፍሪካ ሶስተኛ አፋኝ አገር ናት ብሏታል በ2017 ሪፖርቱ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።